ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ የሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ፕሮግራማችን የሀበሻ ጀብዱ በሚል ርዕስ አዶልፍ ፓርለሳክ የተጻፈውን እና በተጫነ ጆብሬ መኮንን የተተረጎመውን መጽሐፍ ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ወያኔ ያገረን ሁኔታ በቁጥጥር ስር አስገባለው ሲል የሚደነፋው ከውስጥ አዋቂዎች እንደተገኘው ዜና ከሆነ በኃይልና አፈና ብቻ ሳይሆን ሁሉንም ቡድኖች ሰርጎ ገብቶ ከመስራቾቹና አንቀሳቃሾቹ አንዱ በመሆን ነው ተብሏል። ወያኔ አንጋፋ ድርጅቶችን ለመስረቅ ችግር እንዳለበት ቢገልጽም ከማአሸን የፈሉትን ግን ገና ሲመሰረቱ አብሯቸው ከመሆኑ ባሻገር አንዳንዶች መድረክ የሚያጣበቡ ጽንፈኞችን ራሱም እንደመሰረታቸው ሊታወቅ ተችሏል። ይህ እንዳለ ሆኖ ወያኔ ለትምርት ሽሹ በማለት ከጥረኞቹን ስደተኛ አስመስሎ በተለይ ወደ አውሮፓና አሜሪካ እያስገባ ነውም ተብሏል። በዚህ ስምሪት ዋና ኃላፊነትን የያዙት ጌታቸው አሰፋና በረከት ስምዖን መሆናቸውም ሊታወቅ ተችሏል። ወያኔ ግድብ በሚል ትንኮሳውን አጧጥፎ በዚያውም የህዝብን ቦንድ በልቶና የሚቴክ አዛዥ የጀነራል ክንፈን ኪስ ለማደለብ በሚል የግድቡ ሥራ እስካሁን ለሁለት ዓመት ጎትቶ ባለበት ግብጽ በአፍሪካ ቀንድ አካባቢ ሰፊና የተሳካ እንቅስቃሴ በማድረግ ከፍተኛ ቦታውን ይዛለች ተባለ። በቅርቡ ከደቡብ ሱዳን መሪ ሳልቫኬር ጋር ይገናኛል የተባለው የግብጹ አልሲሲ የኪር ደጋፊ ከሆነውና ከወያኔ ጋር ቅራኔ ከገባው ከኡጋንዳው ዮሪ ሙሴቪኒ ጋር በቅርብ መወዳጀቱም ተጠቅሷል። ኢትዮጵያን እንደ ሀገር የመነጠሉና ጥቅ የማስያዝ ሴራ ሻቢያንም አቅፎ እየተካሄደ ያለ ሲሆን ወያኔ በበኩሉ ኪሱን እስከ ሞላ ድረስ ምንም ግድ እንደሌለው ይታያል ሲሉ ታዛቢዎች ይወቅሳሉ። ድሮም ሱዳን ድንበር ሂዶ የግድብ ሥራ ምንም ብልህነት የለውም ያሉ ክፍሎች በአገር ላይ የመጣውን አደጋ ሊከላከል ምንም አቅምና ዝግጅት እንዲሁም ፍላጎት የለውም ብለዋል። ግብጽና ሳውዲ ባላቸው ልዩነት ወያኔ ወደ ሳውዲ አዘንብሎ የገንዘብ ኪሳራ ያጋጠመውን የአባይ ድልድይ ሆነ የውጭ ምንዛሪ ጥረት ያመጣበትን ችግር ለመቋቋም ሳውዲና ካታርን መማጸኑን ቀጥሎበታል። ካታር ከአሰብ ጀምራ የቀይ ባህርን ዳርቻ ለመቆጣጠር ስትጥርና የበርበራን ወደብና ወታደራዊ አውሮፕላን ማረፊያ ለመያዝ ስትሞክር፣ ሳውዲ አረቢያ ለኢትዮጵያ ከቶም የማይጠቅም የጦር ሰፈር በጅቡቲ ስታገኝ ወያኔ ዝምታን መርጧል። አገር ማዳን ሳይሆን አገር ማጥፋት ላይ የተሰማራው ወያኔ ዋና ትኩረቱ የህዝብን ትግል ማፈን ላይ ስለሆነ ኢትዮጵያ ተከባለች፣ በአስጊ አጣብቂኝ እየገባች ነው ቢባልም ትክክል ነው የሚሉ ብዙ መሆናቸው ሊታወቅ ችሏል። የወያኔ አገዛዝ እርቅና ሰላም ፈላጊ መስሎ ለመቅረብ ሲሞክር ይህንን ያመኑና ለስልጣን ፍርፋሪም ሲቋምጡ የቆዩ ክፍሎች አቀኛ የህብረት ግንባር መስረታው ላይ እንቅፋት እየሆኑም ነው ተብሏል። በዚህ በዚያ ወያኔን ያቀፈ ሽግግር በሚል ብልጥነን ባይ ፍራሾች መድረክ ለመያዝ መፍጨርጨራቸው የዚሁ የወያኔ ተንኮል ሰለባነት ነው ያሉ ታዛቢዎች፣ ወያኔ መቼም ቢሆን ከቶ ሰላምና እርቅ ፈላጊ ሳይሆን ጸረ ህዝብ፣ ጸረ ኢትዮጵያ የሆነ የህዝብ ጠላት ነው ሲሉ ዳግም ጠቁመዋል። በመቀጠልም አሁን የተጀመረው የወያኔ ካድሬዎችና ባለስልጣኖችን መቅጣቱ ቢቀጥልና በጎንደር በልዩ ልዩ ቦታዎች የሚካሄደው የትጥቅ ትግል ተቃውሞ መስፋፋት የተሻለ የሚያዋጣ መንገድ ነው ብለዋል። ይህ በእንዲህ እንዳለ ወያኔ በባህር ዳር፣ ጎንደር ጨለማን ተገን አድርጎ የሚያካሄደውን አፈናና ግድያ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ አውግዞ በዓለም አቀፍ ደረጃ ዝምታው እንዲያበቃም ጠርቷል። ወያኔ አሃዝ ለማስተካከልና የራሱን ክልል የህዝብ ቁጥር ሊጨማምር አቅዶ ህዝብ ቆጥራለሁ ብሎ በተነሳው እንቅስቃሴ ህዝብ እንዳይተባበርና በተቻለው መጠንም ወያኔ አይቆጥረንም በሚል እንዲያከሽፍ ጥሪ መደረጉ ተሰማ። በአሁኑ ጊዜ ያውም ብዙ ሚሊዮን ብር ወጪ የሚጠይቅን ቆጠራ ማድረጉ ለምን አስፈለገ ለሚለው ጥያቄ ቀና መልስ ያልተገኘለት ከመሆኑ ሌላ ከወዲሁ ለቆጠራው መድቧቸው የነበሩትን እየቀየረና እየበወዘ ያለው ወያኔ በቆጠራ ስም አማራውን ህዝብ ለይቶ ለማጥቃትም ነው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይተካለላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 3 ራፋራት በአዲሱ ቤተ መንግስት ማታ በሀገሬ ልጅ በኢንጂነር ሉድቪክ ካልቮዳ መኖሪያ ቤት ድሎት ባላቸው ሶፋዎች ላይ ተቀምጠናል። ከአስር አመታት በላይ በኢትዮጵያ የኖረው ካልቮዳ በጣም ጠቃሚ የሆኑ ምክሮችን እየነገረን ስንጫወት ጓደኛዬ አቶ ቪሌም ብሬየር ስለ ቤት መከራየት ጉዳይ ወሬ አነሳና ካልቮዳ ኢትዮጵያ ውስጥ ብዙ የመቆየቱ ሐሳብ ካለን ቤት መከራየቱ መልካም እንደሆነና ብዙ የማንቆይ ከሆነ ግን ብዙም ፋይዳ እንደሌለው መከረን። በነጋታው ቪሌም ብሬየር በኢትዮጵያ ውስጥ ብዙ መቆየታችን ስለማይቀር ሉድቪክ ካልቮዳን ከምናስቸግር የራሳችንን ቤት መከራየቱ እንደሚሻል አሳመነኝና ከቃሉ ብዙም ሳይርቅ በዚያን ዕለት ቤት ተከራይቶ ተጠበቀኝ። እነሆ በዋናው አደባባይ ከግሪካዊው ዳቦ ጋጋሪ ባለ አንድ ፎቅ ህንጻ ውስጥ ፎቁን በሙሉ በወር 20 የማርትሬዛ ብር ልንከፍለው ቃል ገብተን ተከራየነው። ምድር ቤቱን የቼኮስሎቫኪያው ተወላጅ አቶ ፔትራክ ተከራይቶ ስጋ ቤት ከፍቶበታል። ይህን የተከራየነውን ቤት የማደራጀቱን ኃላፊነት ሙሉ በሙሉ ብራየር ወሰደ። በአዲስ አበባ የቤት ዕቃ ገዝቶ ቤት ማደራጀት ቀላል አልነበረም። አንድም በአዲስ አበባ የአውሮፓውያን የቤት እቃዎች ማግኘት በጣም ሲበዛ ከባድ ነው። ሁለት እቃዎቹ ሲገኙ ዋጋቸው የክርስቲያን ልጅ ከፍሎ የሚወጣው አይነት አልነበረም። ከተወሰኑ ቀናት በኋላ ብሬር ሁለት ታጣፊ አልጋዎች፣ አንድ ከተራ እንጨት እንደነገሩ የተሰራች ጠረጴዛ፣ አንድ ፋኖስና አንድ ከፍ ያለ የኢትዮጵያ ካርታ መግዛት ቻለ። ሌላው የልብስ ቁም ሳጥኖች ማግኘት ስላልቻልን በግድግዳው ላይ ምስማር እየተከልን እንደ ልብስ መስቀያ መጠቀም ቻልን። ከዚህ በላይ ቤታችንን ማደራጀቱ አስፈላጊ አይደለም። ሁኔታዎች ሲስተካከሉና ክረምቱ ሲወጣ አዲስ አበባን ለቀን እንሄዳለን። ቀኑን ሙሉ ይዘንባል፣ ስራ የለንም። ቢሆንም ቀኑን ሙሉ ስንዞር ውለን ማምሻው ላይ አብዛኛው አውሮፓዊ ወደሚያዘወትረው መሸታ ቤት ለቢራ ጎራ እንላለን። አሁን ከመላው ዓለም እንደ ጉንዳን ሰራዊት ጋዜጠኞች፣ የጦር ሜዳ ዘጋቢዎች፣ የታሪክ ሰዎች፣ ተጓዦች፣ የተለያዩ ኩባንያዎች ተወካዮች፣ የፈረንጅ ገበሬዎች፣ ነጋዴዎችና ሰላዮች፣ ምናልባትም ጦርነቱ ከተጀመረ በጦርነቱ ለመክበር አስበው የመጡ ሌቦች፣ ምን አለፋችሁ፣ አዲስ አበባ በውጭ ዜጎች ተጥለቅልቃለች። ይህ ሁሉ የውጭ ዜጋ የሚሰበሰበው በዋናው አደባባይ ባለ አንድ ሲኒማ ቤት ነው። የተቆራረጠ በየቀኑ የሚደገም ከመዘክር የወጣ የሚመስል አንድ የአሜሪካ ፊልም ከታየ በኋላ ሁሉም ለቢራ ወደ አዳራሹ ይገባል። እዚህ የመጠጥ አዳራሽ የውሸት ውስኪ፣ ቮድካ፣ ብራንዲ፣ ካርተር ውስኪና ሌሎችም ከ50 አይነት በላይ የአልኮል መጠጦች ይሸጣሉ። ብልጣብልጡ ግሪካዊ የዚህ መጠጥ ቤት ባለቤት በጠርሙሶች ላይ የሚለጠፉትን ባለቀለም ወረቀቶች ብቻ ገዝቶ በጠርሙሶቹ ላይ ይለጥፍና ራሱ የሚያወጣቸውንና የሚጠምቃቸውን መጠጦች በጠርሙሶቹ እየሞላ ይቸበችባል። ይሄ ሌባ ግሪክ በዚህ የግርግር ወቅት ባጭር ጊዜ ለመክበር አስቧል መሰለኝ የመጠጦችን ዋጋ እጅግ በጣም አስወድዷቸዋል። ይሄም አልበቃ ብሎት እየመሸ በመጣ ቁጥር ዋጋውም እየጨመረ ይሄዳል። የጠጪው ጩኸት ከዚያ በየቀኑ የዚያችን ፈረንሳዊት አንድ ዘፈን እያጠነጠነ የሚያጓራው ግራማፎን ሲጨመርበት አንጎል ይበጠብጣል። ይሄ ግራማፎን ላንቃው የሚዘጋው የመጨረሻው ጠጪ መጠጥ ቤቱን ለቆ ሲወጣ ብቻ ነው። አቶ ሎሬንሶ ትዕዛዝ በጣም ሲበዛ ጎበዝና የተማረ የንጉሱ የማስታወቂያ ሚኒስቴር ዳይሬክተር ወደዚህ የግሪኩ መጠጥ ቤት ጎራ ብሎ ከልብ የመነጨ ሰላምታ አቀረበልኝ። ቀጥሎም ስለምፈልገው ነገር ሁሉ እንዲረዳኝ አንድ የምኒልክ ትምህርት ቤት አስተማሪ ሰጠኝ። የምኒልክ ትምህርት ቤት በእውነት ዘመናዊ ትምህርት ቤት ነው። ይህ መምህር በፍጹም ንጹህ ልብና ደግነት ወደ ብዙ ቦታዎች ወሰደኝ። ወቅቱ ስላለው የኢትዮጵያ ተጨባጭ ሁኔታዎችና እውነታዎችም ብዙ አጫወተኝ። አንድ ቀን ይኸው መምህር ከባርነት ነፃ የወጡ የጥንት ባሮች ልጆች ወደሚማሩበት ፍልውሃ ትምህርት ቤት ወሰደኝ። በፍልውሃ ትምህርት ቤት ወደ 200 የሚሆኑ የተለያየ ቀለምና ከአምስት እስከ 14 ዕድሜ ያላቸው ተማሪዎች ይማራሉ። ትምህርት ቤቱን በምጎበኝበት ወቅት እነዚህ ተማሪዎች በትምህርት ቤቱ ዳይሬክተር ትዕዛዝ ተሰልፈው የኢትዮጵያን ሕዝብ መዝሙር ዘመሩልኝ። ቀጥለውም በቡድን ተከፋፍለው ጂምናስቲክ እየሰሩ አሳዩን። ከዚያ ወደየክፍላቸው በስነ ስርዓት ተሰልፈው ሄዱ። እኔም በዳይሬክተሩ ታጅቤ ከምኒልኩ ትምህርት ቤት መምህር ጋር መጎብኘት ጀመርኩ። ትንንሾቹ ወንዶችም ሴቶችም በአንድ አስተማሪ ረዳትነት ማንበብና መጻፍ ይማራሉ። ትልልቆቹ ወንዶቹ እንደዚሁ በሌላ ሙያተኛ መምህር እየተረዱ የእንጨት ሥራ ትምህርት ሲማሩ፣ ትልልቆቹ ሴቶች ደግሞ በሁለት ክፍሎች ውስጥ ስለ ዘመናዊ ምግብ አሰራር ይማራሉ። ይሄ ትምህርት ቤት ودفيت هيوسوس الجكون يميتك تكبار او تمهرت مكساميانو كذيبت اماس دساج كوبينيات سنن ملس فمن قدات شلاي ايو ممهر بيجير بياسر اللو يبارن نتشقر ياسر الدين جمر من من قوانو قسنة قسطو بليو اواج بارن نتننا يباريان قدن بياقدوم اس كزاري تشقرو عال عالينينا قدلو اياقيتاو يمجمبر اواجو يزيلي يوه قدر تاقوامي واج ما نمسايهون راسا چوبارو چونبرو من الباتم بيتب يوست او نتنياس مبارن نتبرو نگر النبر مالتي چالال مالتم يغور بيتا غروش دنبرت اسو يغبو بقد اس قددو ايوس هدو كميشت واجو باروش بستكر مالتينو يتب يباريان كلهم بدلوتنا يالمن محصابي نوران جيتاو هاب تامسكو ندرس كعند ترا قبري دنگاي يبزابتن مريتون اندزين جرو يقفره بامباو ينوره بمكرا بيتسابون كم ياسداد دروبلا يالها السابدنا چنكت كلهم خودون مولتو بدلوتي نوران چسن ياوويم قبريو زمن بكفاننا مرتو الزيق باب ماي بالبت وقت بيتسابون لما استدادرنا كرهاب لمترف بدر ببدر هونو سنگلاتا باريو جيتاو مرتكال لبت وطاقستو بميامتاو هل خودوسكي قزر ايبالال يتب يا باريو من جيزيم منم اينا تحسابنا چنكتال نبربتم كلهم اسكي تاقب ايبالال كانون مولوسي زورنا سيتن يايولال الفو الفو سرابي تيبي سرام كاسنا تنكك ملو سونتون سايقودا وقابون سايقورتنو يمي سراو النزي باروج نقوسا نقستو بارنت مسرزوننا نسامهونات شون كهولن بلايدقمو راسات شون براسات شو ماستدادر اندمي نوربات شو سيسمو عريوت كرش قرقر فترو أبزانيو تشو جيتا تشون تلو نتعنى تشون تكبلو مهيرون أشاف برين بلو كجيتا تشو غار بغزافك عدا تشو ببار النسر ودكو بزيو يالها الساق هيو تا تشون غفو بل كزاري أمستامت بفيت مالت بمجمريو يجيب بياقو بنيتي النزين ودو غبا باروش بسرالا اندالو يمايتو الدل غط موين ببر أو نزي باروش لغيتاتشو يدنگاي بيت لمسرات دنگاي يلقى منبر اسرا عرات كان ملو لبيت مسريا يميون دنگاي كاكبابيو يفلقونا يامتو بيتو لسرابت كتاسبو بوتالاي يكمرالو ينزيم باروش ياسرا عرات كان سرا ياوروبا هلت تلابات دروش باند كان بسروت نبر بيتشا النزي هيا يميهونوز باروش أسرا عرات تكن مولو إياندان دوباريا عند ساق مولو دنگاي سيفردگي كوي ينا بتام عنس سيادش دنگاي سياغي السوانو يان تلت تلت نامتتو كزيا يه دنگاي كمرلاي يورا ورنا كقود دنيو چوگار تكمتو كل الساد ياورال نقصنا بسو بارنتن كاقدو بحالا باروش بغنت اندم منور سونا بار يمينوروز يتاچو تنادو سياس غرفاچو وي ينسانت مفتاچون تتاقمو يتفالو آلا بلزيام آمين بلو يغرفالو لك عدي ساببان دقباو بيتيبيا يوچ قداي منستير ببلاتين جيتا هوري بكل بنقو سوفيت كربي اج اندنا ساما ملكاچا آسقب بچين بار يون انجي نقو سانقستو بزي بكفا جيزي ديت تكن بتام انقب قابي كداوشن يفتونا يمكرو سلوانا لنينة وطراسو جيزي يلاچوم يتوبياو نقو سانقست دكامين سالتشين سايلو ليت تكن كتلايو ياغريتو قزاتو جيمني متوتن شمامن يتكبلو يانقا قرالو يمكرالو يوچي ديبلوماتوچنم يتكبلو لرجم ساعتات يانقا قرالو يمكرالو يدرادرالو طالانوچن النات ابچاري نتاچون بتملكتا ياندان دوان تقاقن نگر سايكر راساچون نغسانگستو يوسنالو سلامن لماسفن لتكن يسرالو يلفالو انام ليلوش تراغدوچن لگيزيو ودگون نبيتاو ايتيوبياون نغسانگست አያሳማቸውም። እንደዚህም ሆኖ የኔን ማመልከቻ ተቀብለው ባጭር ጊዜ ውስጥ እጅ እንድነሳ ተጠራው። አንድ ማንነቱን የማላቀው ኢትዮጵያዊ በፈረንሳይኛ ቋንቋ በወርቅ ቀለም የተጻፈ የግብዣ ወረቀት አምጥቶ ሰጠኝ። በዛሬው ምሽት በአዲሱ ቤተ መንግስት ንጉሰ ነገስቱ በግልጽ እንደሚያነጋግሩኝ የግብዣው ወረቀት ያሳስባል ያዛል። ከቀጠሮው ሰዓት ጥቂት ደቂቃዎች ቀደም ብዬ የአዲሱን ቤተ መንግስት የመጀመሪያ በር በመኪና ሳልፍ ሁለቱ ዘቦች በተጠንቀቅ ቆመው ለንጉሰ ነገስቱ እንግዳ የሚገባውን ሰላምታ ሰጡኝ። ገና መኪናዋ በቤተ መንግስቱ ደጃፍ ከመቆሟ አንዱ የንጉሰ ነገስቱ አሽከር የመኪናዋን በር ሲከፍትልኝ ሁለተኛው ካፖርቴንና ኮፍያዬን ሲቀበለኝ ሶስተኛው እንድከተለው ጠቁሞ ወደ ቤተ መንግስቱ ይዞኝ ገባ። ምንም እንኳን በትክክል በተቀጠርኩበት ሰዓት በደርስም ንጉሰ ነገስቱ ከአጠቃላይ ክፍለ ሀገራት ከመጡ ሹሞች ጋር ምክር ላይ ስለሆኑ ቢያንስ ለሩብ ሰዓት መጠበቅ አለብኝ። ከጥቂት ጊዜ በኋላ ድብልብል ብሎ የወፈረውና ምንጊዜም ፈገግታ የማይለየው ብላታ ኪዳነ ማርያም የንጉሰ ነገስቱ ባለሟል ጥቁር ዘመናዊ ሱፉን ግጥም አድርጎ እንደለበሰ ያ ፈገግታው ሳይለየው ወድን እየመጣ ንጉሰ ነገስቱ ምክሩን ስለጨረሱ ሊያነጋግሩኝ እየጠበቁኝ እንደሆነ ነግሮ መንገድ እየመራኝ ስንሄድ አንድ የተከበረ ሰው ነጩን ባህላዊውን ልብስ እንደለበሰ ፈጠን ብሎ ተከተለንና ቀድሞ በር ከፈተልን። ወለል ብሎ በተከፈተው በር ወደ ውስጥ ስገባ ንጉሰ ነገስቱ ከትልቁ ጠረጴዛቸው ጀርባ በተለያዩ መዛግብትና ቴሌግራሞች ክምር ተሸፍነው እንደተቀመጡ አገኘዋቸው። ለኢትዮጵያውያን ባህል ሁሉ ግንባሬ መሬት እስኪነካ ለጥብዬ ሰላምታዬን አቅርቤ ቀናስል ራሳቸውን ብቻ በማነቃነቅ ለሰላምታዬ መልስ ሰጥተው ወዲያው ከፊት ለፊታቸው እንድቀመጥ በምልክት አዘውኝ ስቀመጥ እኔና የንጉስ ሰለሞንና የንግስተ ሳባ ቀጥተኛ ወራሽ በሆኑት የኢትዮጵያው ንጉሰ ነገስት መካከል ብላታ ኪዳነ ማርያም ተገትሮ ቆመ። የንጉሰ ነገስቱ የሥራ ክፍል የተደራጀው በመጠኑ ነው። የግድግዳውን ጥግ ይዘው የተወሰኑ ቀያይ ሶፋዎች መደዳውን ተደርድረዋል። እንዳልኩት ከምርጥ እንጨት የተሰራው የሥራ ጠረጴዛቸው በፋይሎችና በቴሌግራሞች ተውጧል። ልዩ ነገር ቢኖር የንጉሱ የጽሑፍ መሳሪያ ከወርቅ የተሰራች መሆኗ ብቻ ነው። በዚህ አነስ ያለች የንጉሰ ነገስቱ የሥራ ክፍል በርካታ ሹማምንት ሸማቸውን እንደለበሱ መደዳውን ቆመዋል። ምንም እንኳ ንጉሰ ነገስቱ ከትልቁ ጠረጴዛቸው ኋላ እንደተቀመጡ ፈገግ ለማለት ቢሞክሩም ገጽታቸው በሥራ ብዛት እጅጉን እንደደከመ ያሳብቅባቸዋል። መደዳውን እንደቆሙት ሹማምንት ሁሉ ንጉሱ ባህላዊውን የኢትዮጵያ ልብስ ለብሰው ጥቁር ተራ ካባ ደርበዋል። እንዲህ ለስልጣኔ ሌት ተቀን የሚለፉት ንጉሰ ነገስት በዚህ አስቸጋሪ ጊዜ እንኳ የጥንቱን የኢትዮጵያውያንን ባህልና ወግ አልረሱም። እንዳልኩት ከፊት ለፊታቸው እንደተቀመጥኩ ብላታ ኪዳነ ማርያም በመካከላችን ሲቆም አስተርጓሚ መሆኑ ገባኝ። ምንም እንኳን ንጉሰ ነገስቱ ፈረንሳይኛም እንግሊዝኛም አቀላጥፈው ቢናገሩም የኢትዮጵያውያን የነገስታት ሕግ ከውጭ ዜጎች ጋር በአማርኛ ብቻ እንዲናገሩ ስለሚያስገድድ የግድ አስተርጓሚ አስፈላጊ ነው። ቀዳማዊ ኃይለ ሥላሴ ንጉሰ ነገስት ዘኢትዮጵያ እድል ለዚህ አስቸጋሪ ጊዜ የመረጣቸው መሪ በቁመናቸው አጠርና ከሳ ያሉ ናቸው። ይሄ ረዘም ያለ ፊታቸው በጥንቃቄ የተከረከመው ሙሉ ጥቁር ጢማቸው ምናልባትም ለሳይንቲስት ለፈላስፋ ወይም ለደራሲ ይሆን እንደሆነ እንጂ አገሩን በደሙና ባጥንቱ ለመከላከል ቆርጦ ለተነሳ መሪ የሚሆን አይመስልም። ግን ወደፊት እንደምናየው ንጉሰ ነገስቱ እንደማንም ተራ ወታደር በጦር ሜዳው ለው ታግለው አታግለዋል ተዋግተው አዋግተዋል። አዎ ሰማይጨው የጦር ሜዳ ከሳቸው በፊት እንደነበሩት ነገስታት ሁሉ ትልቁን ኃላፊነት ወስደው ጠቅላላውን ያገሪቱን ጦር እየመሩ ህይወታቸውን አደጋ ላይ ጥለው ተዋግተዋል። ይህም ታላቅ ጀግና ሊያስብላቸው ይገባል። በአዲሱ ቤተ መንግስት ንጉሠ ነገሥቱ ለውጭ አገር አምባሳደሮች፣ ዲፕሎማቶች፣ ጋዜጠኞች እና ታዋቂ ሰዎች ኢትዮጵያውያንን ከፍተኛ ሹማምንት ጨምሮ በአንዳንድ ልዩ አጋጣሚዎች የራት ግብዣ ያደርጉ ነበር። በዚህ የራት ግብዣ ላይ አሉ የሚባሉ የአገሪቱ ምርጥ ምግቦች አንዳቸውም ሳይቀሩ ከውጭ አገር ምግቦች ጋር በዓለም ላይ አሉ የሚባሉ የመጠጥ አይነቶች አንዳቸውም ሳይቀሩ እንደ ውሃ ይፈሳሉ። በእንዲህ አይነቶቹ ግብዣዎች የሚስተናገዱት ቀልጣፋዎቹ የንጉሠ ነገሥቱ አሽከሮች እንግዶች የያዙት ብርጭቆ ከማለቁ በፊት ከየት አቅጣጫ እንኳ እንደመጡ ሳያስተውሉ መጥተው የጎደለውን ብርጭቆ ይሞላሉ። ከነዚህ ቀልጣፋ አሽከሮች የሚሰወር አንድም ነገር የለም። በእንዲህ አይነት የራት ግብዣ ላይ አንድ የንጉሠ ነገሥቱ እንግዳ የሆነ ፈረንጅ የቀረበለትን ምግብ በወርቅ ሹካና ማንኪያ ሲበላ ቆይቶ የወርቋን ማንኪያ ቀስ ብሎ ወደ ኪሱ ሲከት አሽከሮቹ ያዩና ለንጉሠ ነገሥቱ ይነግሯቸዋል። ንጉሠ ነገሥቱ ይህን ቅሌታም ፈረንጅ አዋርደው ከማባረር ይልቅ የወርቋን ማንኪያ ለማስታወሻ እንዳላየ ሰው ሆነው ተውለት። እኔም በንጉሠ ነገሥቱ የልደት በዓል ላይ ራት ተጋብሼ ተገኝቼ ነበር። ከራት ግብዣ በኋላ ያ ሰፊ አዳራሽ ወደ ዳንስ አዳራሽነት ተለወጠና ከሁሉም አይነት የሰው ልጆች ዘር፣ ቀለምና እድሜ ከሀያ እስከ ሰባ ዓመት እድሜ ታዳሚዎች ብቻ ሁሉም በቫልስ፣ በፎክስ፣ በታንጎ ሙዚቃ እየታገዙ የሳት ላፊው እንኳ ሳያግዳቸው እስከ ንጋት ድረስ ደነሱ። ይህንን ዳንስ ንጉሠ ነገሥቱ ከእቴጌ መነንና ከትንሹ ልጃቸው ከሐረሩ መስፍን ጋር ከፍ ብሎ በተዘጋጀ መድረክ ላይ ተቀምጠው ይመለከቱ ነበር። ቀጭኗ ልዕልት ፀሐይ በዳንሱ አዳራሽ መሃል ገብታ ስትረገረግ እኩለ ሌሊት ሆነና ንጉሠ ነገሥቱ ከባለቤታቸው ከእቴጌ መነን፣ ከትንሹ የሐረር መስፍንና ከልዕልት ፀሐይ ጋር አዳራሹን ለቀው ቢሄዱም ዳንሱ እንደቀጠለ ነበር። ንጉሠ ነገሥቱ ከሄዱ በኋላ እስካሁን ድረስ በይሉኝታ ጥቅ ይዘው የተቀመጡት ከየጠቅላይ ግዛቱ የመጡት ኢማሞቹ ሽማግሌ ሹሞች በዳንሱ አዳራሽ ውስጥ በቆሙት መስታወቶች ራሳቸውን እያዩ ለመደነስ ይሞክራሉ። ይህን የሽማግሌዎቹን ዳንስ ያዩ የንጉሠ ነገሥቱን ወታደሮች ሊያሰለጥኑ የመጡ የቤልጂክ ወጣት ወታደራዊ መኮንኖች ሽማግሌዎቹን ወደ አዳራሹ መሃል ወስደው ጥቂት እንቅስቃሴዎችን ያሳዩአቸው ጀመር። እነዚህ ሽማግሌዎች ከጥቂት ደቂቃዎች በኋላ የዳንስ እውቀታቸውን አሻሽለው እስከ ጠዋት ድረስ ሲወላገዱ አንግተዋል። በእነዚህ አስቸጋሪ ቀኖች ውስጥ የኢትዮጵያ መኖርና ለመኖር የሚወሰንበት ጊዜ ነውና ንጉሠ ነገሥቱ በአዲሱም በአሮጌውም ግቢ ደከመኝ ሰለቸኝ ሳይሉ ይመክራሉ። በዚህ ጊዜ ከውጭ ወደ አዲስ አበባ የሚጎርፉ ዜናዎች በአብዛኛው ተስፋ አስቆራጮች ናቸው። ምንም እንኳ አብዛኛዎቹ ኢትዮጵያውያን በኢትዮጵያውያንና በጣሊያኖች መካከል ያለውን የኃይል ሚዛን አሳምረው ቢያውቁም አንዳቸውም እንሸነፋለን የሚል ሐሳብ በፊታቸው ላይ አይነበብባቸውም። አድዋ ላይ እንዳሸነፍናቸው ሁሉ አሁንም እናሸንፋቸዋለን አለኝ የፖስታ ቤቱ ሰራተኛ ፖስታዬን እየሰጠኝ። ፖስታ አዲስ አበባ ውስጥ በአድራሻ አይታደልም። ፖስታ የመጣለት ሰው ፖስታ ቤት ድረስ ወይ ራሱ አሊያም አሽከር ልኮ ነው የሚወስደው። በፊት ፖስታ ቤት በተወሰኑ ደቂቃዎች ውስጥ ጉዳይ ፈጽሞ መሄድ ይቻል ነበር። አሁን ትንሽ መጓተት ጀምሯል። ጥሩ ነገር ከአውሮፓ ወደ አዲስ አበባ ፖስታ የሚመጣው በሳምንት አንድ ጊዜ፣ በዛ ቢባል ሁለት ጊዜ ብቻ ነው። በፖስታ ቤቱ አውሮፓውያን ከአስሩ የፖስታ ቤት መስኮቶች በአንዱ ብቻ ነው የሚስተናገዱት። የፖስታ ቤቱ ሰራተኞችም በተወሰኑ ሰዓታት ልዩነት ይቀያየራሉ። በስራ ገበታቸው ላይ የሌሉት የፖስታ ቤቱ ሰራተኞች ከፖስታ ቤቱ ጀርባ ባለ አንድ ሰፋ ያለ ክፍል ውስጥ በንጉሠ ነገሥቱ የክብር ዘብ ወታደሮች እየተረዱ መትረየሶችን እየፈቱ ይገጥማሉ። በሌሎች የሚኒስቴር መስሪያ ቤቶች የሚሰሩ ኢትዮጵያውያን በየፈረንጆች ቤት ተቀጥረው የሚሰሩት ሳይቀሩ ያለቻቸውን የረፍት ጊዜ ሁሉ ተጠቅመው ወደ ስልጣና ቦታ በመሄድ እስከ ምሽቱ ድረስ ባሰልጣኞቻቸው እየተረዱ ቀኝ ግራ ቀኝ ግራ እያሉ ይረግጣሉ። ተክላላው የኢትዮጵያ ህዝብ ለጦርነት እየተዘጋጀ ነው። የነሐሴ ወር መጨረሻ እየተቃረበ ነው። የቁርጥ ቀኑም እንደዚያው እየቀረበ ነው። ምረት ጌታ አለኝ አን የፖስታ ቤት ተላላኪ በእጁ የተወሰኑ ቴሌግራሞች ይዟል። ምስኪን ተላላኪ በላቲን ፊደላት የተጻፉት አድራሻዎች ለሱ ምንም ትርጉም የላቸውም። በመንገዱ ላይ ያገኘውን ፈረንጅ ሁሉ እያቆመ ከያዘው ቴሌግራም የራሱን መርጦ እንዲወስድ ይጠይቃል። ይህ ደግና ምስኪን ተላላኪ ልጅ አንዳንድ ፈረንጆች ተንኮለኞችና መሰሪዎች መሆናቸውን አልገመተም። እነዚህ ተንኮለኞች የራሳቸው ያልሆነውን የጓደኛቸውን ወይም የንግድ ተቀናቃኛቸውን ቴሌግራም እንደሚወስዱ አያውቅም። እዚህም ነበር በአዲስ አበባ የንግድ ሚስጥር ብሎ ነገር ያልነበረው። አንዱ ታታሪ ነጋዴ ስንትና ስንት ወራት የደከመበትን የንግድ ሚስጥር እነዚህ ብልጣብልጥ ተንኮለኛ ፈረንጆች ከዚህ ምስኪን ተላላኪ እጅ ላይ በሚመነትፏቸው ብጫቂ ቴሌግራሞች ባንድ ሌሊት የንግዱን ሚስጥር ይደርሱበታል። መጠጥ ቤቶች ለወትሮው ባዶ እንዳልነበሩ ሁሉ አሁን ከጧት እስከ ማታ እስካፍጢማቸው ሞልተው ይውላሉ። ጣሊያኖች ጦርነቱን ሊያሸንፉ አይችሉም ይላል አንዱ። ከሳምንት በኋላ አዲስ አበባ ይገባሉ ይላል ሁለተኛው። ጦርነቱ 100 ዓመት ይፈጃል ይላል ሌላው። ኢትዮጵያውያንን በአገራቸው የሚያሸንፋቸው የለም ይላል ሌላው ከፊት ለፊት። የጣሊያንን ታንኮች በመናቸው ነው የሚከላከሉት ሲል ሌላው ይጠይቃል። የጣሊያን አውሮፕላኖች አዲስ አበባን በመጀመሪያው ቀን ጦርነት ነው ከመድረ ገጽ የሚያጠፋት ይላል ሌላው። በሁሉም ጠረጴዛዎች ዙሪያ ወሬው ስለ ኢትዮጵያና ጣሊያን ጦርነት ነው። ብቻ እንዲህ ቦሬ ተጠምጄ የቡና ቤቷ በር ሲከፈት እንኳ አላየሁም ነበር። ከጎኔ የተቀመጠው ሰው ጎሰም አርጎ ወደ በሩ ሲያመለክተኝ ነበር እኔን ፈልጎ የመጣውን ሰው ያየሁት። ልጅ ዘውዴ በላይነህ ነበር። ልጅ ዘውዴ በላይነህ በፓሪስ ፖሊቴክኒክ ተቋም የተማረ ጎበዝ ጎልማሳ ነው። ይቸኩላል መሰለኝ ወደ ቡና ቤቱ ዘልቆ ሳይገባ ከሩቁ ጠራኝ። ወደ ጎንደር መብረር ትፈልጋለህ? አሁኑኑ ወደ ቤተ መንግስት መመለስ አለብኝ። ንጉሠ ነገሥቱ መልሳችሁን አሁኑኑ ይጠብቃሉ አለኝ። እንዴታ አልኩት ወዲያውኑ ምንም ሳልጠራጠርና ሳላስብ። እሺ እንግዲያው ወደ ቤቱ ሄደው ይዘጋጁ፣ ነገ ጠዋት መጥቼ እወስዳችኋለሁ። ንጉሠ ነገሥቱ ሁሉንም ነገር ራሳቸው ያብራራሉላችኋል አለኝና ተሰናብቶኝ ሄደ። ልጅ ዘውዴ በላይነህ ቃሉን አክብሮ ጠዋት መኖሪያ ቤታችን ድረስ መጥቶ ወደ ቤተ መንግሥት ወሰደኝ። ንጉሠ ነገሥቱ ያለምንም ፕሮቶኮል በቤተ መንግሥት ተቀብለው በጎንደር ስለሚጠብቀኝ ግዳጅ ባጭሩ አስረዱኝ። ጓደኛዬ አቶ ቪሌም ብሬር አጭቦኝ እንዲሄድ በጠየቅኩት ጥያቄም ተስማምተው በሉ ተዘጋጁ፣ በቅርብ ቀን ወደ ጎንደር ትበራላችሁ ብለው ጨብጠው አሰናበቱኝ። አንድ ሳምንት እንኳን አልሞላም። ልጅ ዘውዴ በላይነህ በአገራችን ልጅ በሉድቪክ ካልቮዳ ቤት በጣም ከመሸ በኋላ እኩለ ሌሊት ሊሆን ምንም አልቀረው ቡና እየጠጣን ስንጫወት መጥቶ ንጉሠ ነገሥቱ አሁኑኑ በቤተ መንግሥት ሊያነጋግሩን እንደሚፈልጉ ሲነግረን ሉድቪክ ካልቮዳን ተሰናብተን ወደ ቤተ መንግሥት በልጅ ዘውዴ በላይነህ መኪና ሄድን። በመንገዳችን ላይ ንጉሠ ነገሥቱ እንደሚጠብቁንና ነገ ልክ ጎህ ሲቀድ በአንድ የኢትዮጵያ አውሮፕላን ወደ ጎንደር እንደምንበርም ጨምሮ አጫወተን። ለከ ቤተ መንግስት እንደገባን ንጉሰ ነገስቱ አሁንም ያለምንም ፕሮቶኮል ተቀበሉን። አሁን ግን እንደ ኢትዮጵያ ተቅላይ የጦር አዛዥ የመጨረሻዎቹን ተዛዞች ከሰጡኝ በኋላ ሁለቱም ለስላሳጆቻቸው ጨብጠውኝ ይሄንን ከባድ ኃላፊነት በመቀበላችሁ እናመሰግናችኋለን። ኢትዮጵያ ምን ጊዜም ወለታችሁን አትረሳው አሉኝ። ከቤተ መንግስት ተሰናብተን እንደወጣን በከተታ ወደ አውሮፕላን ጣቢያ ሄድን። አውሮፕላን ጣቢያ ስንደርስ በንጉሰ ነገስቱ ተዛዝ ለነገ ከመንጋቱ በፊት አንድ አውሮፕላን ወደ ጎንደር የሚበር አዘጋጁ ሲል ተዛዙን ልጅ ዘውዴ በላይነህ አስተላለፈ። ምዕራፍ 5 ከአዲስ አበባ ወደ ደብረ ታቦር። የመኝታ ቤቴ በር ሲንኳኳ ከንቅልፌ ነቃው። ማን ነው? ተነስ ጌታው ሲል አንድ ደስ የሚል የሴት ልጅ ድምጽ ቀሰቀሰኝ። ይኸው ድምጽ ቀጥሎ 10 ሰዓት ሊል ነው፣ ሊነጋ ነው፣ ተነስ ጌታው አለኝ። ወርቅነሽ ነበረች። ገና የ17 ዓመት ወጣቷ ውብ ልጅ ወርቅነሽ ቤታችንን እንድታስተዳድርልን የቀጠርናት አዲስ አበባ በጨለማ ተውጣ እያንቀላፋች እኛን ቀሰቀሰችን። ቀስ በቀስ እውነታው እየተገለጠልኝ መጣ። ዛሬ መስከረም 17 ቀን 1928 ዓመተ ምህረት ነው። ከርሳት በኋላ አዲስ አበባን ለቀን ወደ ጎንደር መብረራችን ነው። ለምን ያህል ጊዜ? መቼ ይሆን የምንመለሰው? ይህን እግዚአብሔር ብቻ ነው የሚያውቀው። ከኔ የመኝታ ክፍል ቀጥሎ ባለው ክፍል ውስጥ ውሃ ሲንሿሿ ይሰማል። ቢሊየም ብራየር ከኔ ቀድሞ ተነስቶ እየታጠበ ነው። ወርቅነሽ ያዘጋጀችልንን የመጨረሻውን ምርጥ ቁርስ ከማይጠገበው ፈገግታዋ ጋር በመብላት ላይ እንዳለን ትናንት ማታ የተከራየነው መኪና ሰዓቱን አክብሬ መጥቻለሁ ደርሻለሁ እንሂድ አይነት ነገር ክላክሱን በተደጋጋሚ ነፋብን። በእንዲህ አይነት መልኩ ለመጨረሻ ጊዜ ወርቅነሽን ተሰናብተን በመኪናችን ተሳፍረን ወደ አየር ጣቢያ ተፈተለቅን። አዲስ አበባ ገና ከንቅልፏ እየባነነች ነው። አብዛኛዎቹ ሱቆች ገና አልተከፈቱም። የተከፈተ ሱቅ ቢኖር ያንድ አርመን ዳቦ ቤት ብቻ ነው። አርመኑ አዳሩን ሲጋግር ያረፈደውን ለመግዛት ደንበኞቹ በወረፋ ተሰልፈው ትንሹን ሱቁን ወረውታል። እነዚያ ባዶ እግር ፖሊሶችም በዚያች ጉርድ የበርሜል ቤት አድረው ወደ የሥራ ቦታቸው እየተጣደፉ ሲሄዱ ይታያሉ። በዚህ መልኩ ያላንዳች ችግር አየር ጣቢያ ስንደርስ አየር ጣቢያው ደመቅመቅ ብሎ ነበር። መካኒኮች ከወዲያ ወዲህ እየተሯሯጡ አውሮፕላኖችን ይጠጋግናሉ። ከፊት ለፊታችን ካለች አንዲት አውሮፕላን ስር ሆኖ መካኒኩ ለአብራሪው ሁሉም ነገር ጥሩ ነው፣ ሞተሩ በትክክል ይሰራል ይለዋል። በዚህ መሃል አንድ የስፖርት መኪና በከባድ ፍጥነት ስትከንፍ መጣችና በአውሮፕላን ማቆሚያው በትልቁና ሰፊው አዳራሽ ደጃፍ ላይ ቆመች። ከዚች ፈጣን የስፖርት መኪና ውስጥ አንድ ቆፍጣና መልከ መልካም ወጣት የኢትዮጵያና የፈረንጅ ክልስ ወጣ። ወጣቱ የኢትዮጵያን የአየር ኃይል ወታደራዊ የደንብ ልብሱን እንደለበሰ መለየውን ደፍቶ እኛ ወደ ቆምንበት አቅጣጫ በፈጣን እርምጃ መራመድ ጀመረ። ወደኛ እየቀረበ ሲመጣ የዚህ ወጣት ወታደራዊ የደንብ ልብስ በብዙ የወርቅ ንሻኖች ማጌጡን አስተዋልኩ። እንግዲህ ይህ ወጣት ነው በንጉሰ ነገስቱ እኛን ወደ ጎንደር በአውሮፕላን ይዞን እንዲበር የተመረጠው የአውሮፕላን አብራሪ። ይህ ወጣት አባቱ ፈረንጅ ሲሆን እናቱ ኢትዮጵያዊትና የንጉሳዊ ቤተሰብ ልዕልት ናት። በዚህ መሃል ከወጣቱ የስፖርት መኪና ጎን አንድ ሰማያዊ ሊሞዚን መኪና ሲከንፍ መጣና ገና ከመቆሙ በፍጥነት በተከፈተው በር ልጅ ዘውዴ በላይነህ ዘመናዊውን የአውሮፓውያንን ሙሉ ልብስ ለብሶ ከረባቱን እንዳሰረ ረጅም ካፖርቱን ድረብ አርጎ ያ ሁሌም የማይለየው ፈገግታው ሳይለየው ወደኛ አቅጣጫ እንደመሮጥ እየቃጣው መጣ። እንደደረሰም እንደምን አደራችሁ? በቃ ዛሬ መብራራችሁ ነው አይደል? እያለ የእጅ ሰላምታ ከተለዋወጥን በኋላ ያንን ወጣት አውሮፕላን አብራሪ ጠራውና አስተዋወቀን። አዎ፣ ወጣቱ አውሮፕላን አብራሪ ሚካኤል ባቢቼክ ወይም ሚሻክ ባቢች ይባላል። እንግዲህ ለሚሻክ ባቢች ነው ህይወታችንን አሳልፈን ባደራ የምንሰጠው። ሚሻክ ባቢችን ከተዋወቅን በኋላ ስለ በረራችን በቀልድ መልክ ትንሽ ስንጨዋወት ቆይተን ልጅ ዘውዴ በላይነህ እኔን ወደ ጎን ወስዶ እጅጉን በጣም ኮስተር ብሎ አንድ የታሸገ ፖስታ እየሰጠኝ፣ አደራ ጌታው፣ ይሄ ደብዳቤ ከሌላ ሰው እጅ እንዳይገባ ተጠንቀቅ። አደራ፣ በጣም ትልቅ ሚስጥር ያዘለ ነው። አደራ፣ ለራስ ካሳ ከንጉሠ ነገሥቱ የተላለፉ ጥብቅ ትእዛዞችን የያዘ ነው። አደራ አደራ ጌታው፣ እንዳይንህ ብሌን ጠብቀው እያለ ደጋግሞ አደራ እያለ አስጠነቀቀኝ። እንዲህ አደራ አደራ ጌታው እያለ ካስጠነቀቀኝ በኋላ ይኸው ጌታው ንጉሠ ነገሥቱ ቃል የገቡሎት ብሎ አንድ በወርቅ ቀለም ያጌጠ የመኮንኖች የቆዳ ቀበቶ ሰጠኝ። ይህን ቀበቶ የሆነ ሰው ከዚህ በፊት ታጥቆት እንደነበረ የሚያሳይ ትንሽዬ ምልክት ይታይበታል። አዎ፣ ንጉሠ ነገሥቱ ትናንት ታጥቀውት ከነበረው ቀበቶ ጋር የመንታ ያህል ይመሳሰላል። እርግጠኛ ነኝ ንጉሠ ነገሥቱ የራሳቸውን ቀበቶ ፈትተው ነው የላኩልኝ። አዎ፣ የንጉሠ ነገሥቱን ቀበቶ መታጠቅ ማለት እንደ ኢትዮጵያውያን ባህልና ወግ በንጉሠ ነገሥቱ የምታመን ሰው መሆኔን ማረጋገጫ ነው። በርከት ያሉ ወታደሮች ከሰፊው አዳራሽ ውስጥ አንድ ባለድርብ ክንፍ አውሮፕላን እየገፉ አወጡትና ሁለት መካኒኮች በታላቅ ቅልጥፍና መዘውሩን እያሽከረከሩ ሞተሩን ሲያስነሱ ባቢች እኔንና ጓደኛዬን ብሌርን ወደ አንድ ትንሽ የመልበሻ ክፍል ውስጥ ይዞን ገባ። ሚሻክ ባቢች በለበሰው ወታደራዊ የደንብ ልብሱ ላይ ቱታውን ደረበና አንድ በጣም ከባድ የቆዳ ካፖርት እየደረበ ለኛም የሱኑ አይነት ከባድ የቆዳ ካፖርት ደርበን እንድንለብስ አቀበለን። ካፖርቱን ስደርበው ከመክበዱም በላይ በጣም ስለሚሞቅ ይሄን ስንደርብ ሙቀቱን አንችለውም እና ይቅርብን ስል ለሚሻክ ባቢች ብነግረው ሚሻክ ባቢች ሳቅ ብሎ እዚያ ላይ በሌባ ጣቱ ሰማዩን እያሳየ እዚያ ላይ በጣም ይበርዳል፣ ግድ የለም ደርቡት እያለ ለራሱ ጭምብሉን እያጠለቀ ለኛም አቀበለን። ያንን ከባድ ካፖርት ደርበንና ያችን ጭምብል አጥልቀን ከዛች ትንሽ የመልበሻ ክፍል ስንወጣ ለተመለከተን ሰው የዓለም አጋንን የማርስ ሰዎች እንመስል ነበር። ሁለት ወታደሮች የእኛን ሻንጣዎች አውሮፕላን ውስጥ መጫን ጀመሩ። እያንዳንዳችን ከአንድ ሻንጣ በላይ መጫን አንችልም፣ ወይም ደግሞ በአውሮፕላኑ ዕቃ መጫኛ ውስጥ ከእኛ ሻንጣዎች ቀደም ብሎ ለራስ ካሳ የሚላኩ ጓዞች ስለተጫኑ ብዙ ቦታ የለም። እኛ ወደ አውሮፕላኑ ሄደን ለመሳፈር ስንዘጋጅ ሶስት ሽማግሌ ሹሞች እኛ የለበስነውን አይነት ከባድ የቆዳ ካፖርት ለብሰውና ባናት የሚጠለቀውን ጭምብል በእጃቸው አንከርፈው እንደያዙ መጥተው ተቀላቀሉን። እነዚህም አብረውን በራሪዎች ናቸው አለኝ የአውሮፕላኑ አብራሪ ሚሻክ ባቢች። ቀጥሎም በጎንደር ጠቅላይ ግዛት ውስጥ ያሉ ወረዳዎች ሹሞች መሆናቸውንና ጦርነቱ በቅርብ ሊጀመር ስለሚችል በአስቸኳይ ወደ ግዛታቸው መሄድና ጦራቸውን አሰባስበው ለጦርነት እንዲዘጋጁ በንጉሠ ነገሥቱ ታዘው መሄዳቸው እንደሆነና ሌላም ሌላም ነገር ጨማምሮ ባቢች ለምን ዛሬ አብረው መብረር እንዳለባቸው ሊያስረዳኝ ሞከረ። አውሮፕላኑ ለአብራሪውና ለታዛዊ ብቻ የሚሆን ሁለት ባዶ ቦታ ብቻ ነው ያለውና አብረውን ሊበሩ ፈጽሞ አይችሉም ስል ቅዋሜን ጮክ ብዬ ከአውሮፕላኑ የሞተር ጩኸት ጋር እየተፎካከርኩ አሰማው።
እንደ ነገሩ አርገን በራለን ለነገሩ ለበረራችን አንዳች አደጋ ቢገጥመን አንዳችንም አንተርፍም አለኝ ሚሻክ ባቢች ከአውሮፕላኑ አብራሪ ሚሻክ ባቢች አነጋገር እንደተረዳሁት ይሄ ባለብዙ ልምድ አውሮፕላን አብራሪ የወርቅ ንሻኖቹ እነተ ምርጥ አብራሪ መሆኑን ይመሰክራሉ እንኳን ባንድ አውሮፕላን 6 ሰው ጭኖ መብረሩ እንዳልተዋጠለት ያስተዋውቅ ነበር ይሁን እንጂ ያዛጁን ትእዛዝ እንቢ አሻፈረኝ ማለት ፈጽሞ አይችልም መሞት ካለበት ይሞታል እንጂ ትእዛዙን መቀበል ግዴታው ነው ከነዚህ ሹሞች ጋር አብራቹ መብረር የማትፈልጉ ከሆነ ለሹሞቹ ሌላ አውሮፕላን ይዘጋጅላችኋል እኛ ሶስታችን በአስተማማኝ ሁኔታ መብረር እንችላለን አለኝ ሚሻክ ባቢች በተቃውሞዬ እንድገፋበት እየገፋፋኝ ከሚሻክ ባቢች ጥቆማ በኋላ ዞር ብዬ ብሬየርን ሳየው ብሬየርን በዝምታ መስማማቱን ስለገለጸልኝ እንግዲህ ወይ እኛ ብቻ አንበራለን አለበለዚያ ፈጽሞ አንበርም ስል ኮስተር ብዬ ተናገርኩ እንዴ እኛ ስንከራከር ስልኩ ጮህና ባቢች ጥቂት በስልኩ በአማርኛ ሲያወራ ቆይቶ የመነጋገሪያውን እጀታ አሳልፎ ሰጠኝ አብራሪው እንደነገረኝ ከሶስቱ ሹሞች ጋር አብራቹ መብረር አትፈልጉም አሉ አለ አንድ ድምጽ በስልኩ ገመድ አዎ ጌቶች በአውሮፕላን ውስጥ ያለው አንድ ክፍት ቦታ ብቻ ነው እናም በሁለት መቀመጫ ላይ ለሶስት ሆኖ መብረር ራስን አደጋ ላይ መጣል ነው ጌቶች ስድስት ሆኖ መብረር ማለት ደግሞ ራስን በገዛ ፈቃድ መግደል ነው ስል መለሱ አብራሪው ያለኝ ሁላችሁንም ባንድ ላይ ይዞ መብረር እንደሚችል ነው አለ አሁንም ደግሞ ደዋዩ ሰው እኔ ደግሞ በፍጹም አይሆንም ብላለሁ ጌታዬ እናም ባንድ አውሮፕላን 6 ሰው ሆኖ ተጨናንቆ ሁላችንንም አደጋ ላይ ጥለን መብረር አንፈልግም ጌቶች አልኩ በዚህ መሃል የአውሮፕላኑ አብራሪ ባቢች ትከሻይን መታ መታ አርጎ በጣም ዝቅ ባለ ድምጽ ከንጉሠ ነገሥቱ ጋር ነው እያወሩ ያሉት አለኝ በጣም ደንግጬ ትንሽ ዝም ካልኩ በኋላ እርሶ ጃንሆይ ነዎት እንዴ ብዬ ለምን አልባቱ በፈረንሳይኛ ጠየቅኳቸው አዎ ነኝ ብለው መለሱልኝ በፈረንሳይኛ በጣም ይቅርታ ጠይቃለሁ ግን በውሳኔ እንድጸና እገደዳለሁ አልኩና በመቀጠል የኛ አደጋ ላይ በከንቱ መውደቅ ለኢትዮጵያ ጦርም ጦርነቱ ከመጀመሩ በፊት ትልቅ ጉዳት ነው እኮ ይያልኩ እየፈራሁ ደፍሬ ተናገርኩ በአውሮፕላን ጣቢያ ቆዩ ሲል በስልኩ ጆሮ ቀጭን ትእዛዝ ተሰጠኝ ወዲያው ቀጥሎ የራሳችንን ሰው እንልካለን ካሉ በኋላ ስልኩን ዘጉት ከጥቂት ጊዜ ቆይታ በኋላ አንድ የቤተ መንግስት መኪና ሲከንት መጥቶ እኛ የቆምንበት ቦታ ቆመና ከመኪናዋ ውስጥ አቶ ታደሰ የንጉሠ ነገሥቱ ልዩ ጸሐፊ ወጣና በፈጣን እርምጃ እየተራመደ ምንድነው ችግሩ ሲል ቆጣ ብሎ ጠየቀኝ ስለ ሁኔታው ሳስረዳው በታላቅ ትዕግስት ሲያዳምጠኝ ቆይቶ ችግሩ ይገባኛል እቀበለዋለሁ ግን እኔ ምን ማድረግ እችላለሁ ሲል ለራሱም ግራ የገባው በሚመስል ሁኔታ ከተናገረ በኋላ አሁንም ጥቂት እንደማሰብ ብሎ እነዚህ ሶስት ሽሞች ዛሬ የግድ ደብረ ታቦር መድረስ አለባቸው አለና ወዲያው ፊቱን ወደ አብራሪው ባቢች መልሶ ይቅርታ ምንም ማድረግ አልችልም ዛሬ ሁለት ጊዜ ወደ ደብረ ታቦር ትበራለህ ሲል ለባቢች በትእዛዝ መልክ ነገረው ከአቶ ታደሰ ንግግር እንደተረዳሁት እኛ የምንበረው ወደ ጎንደር ሳይሆን በቀጥታ በጣና ሐይቅ ዳርቻ አካባቢ ወዳለችው ተራራማ ቀበሌ ደብረ ታቦር ነው አብራሪያችን ሚሻክ ባቢች በአቶ ታደሰ ሐሳብ ተስማማ አንድ ጊዜ በአደገኛ ሁኔታ 5 ሰው ጭኖ ከመብረር 2 ጊዜ መብረሩን መርጧል ለነገሩ ሌላ አማራጭ የለውም በዚህ መልኩ ለበረራ እንደተዘጋጀን ከመካኒኮቹ አንዱ ከፍ አለ ከረጢት አምጥቶ ለባቢች ሲሰጠው ባቢች ከረጢቱን በጀርባው አዘለው ያደጋ ጊዜ ከአውሮፕላን መዝለያ ጃንጥላ መሆኑ ነው ለኛስ
ስል ባቢችን ጃንጥራውን ለኛም እንዲሰጡን ጠየቁት። ለእናንተ ያስፈልጋችሁ በታዛቡ መቀመጫ ቦታ ያለ ከረጢቱ ከገባችሁ ታምር ነው አለኝ። ሚሻክ ባቢች እውነቱን ነበር። በታዛቢ መቀመጫ ቦታ እኔና ብሬር በስንት መከራ ገብተን ነበር ተጨናንቀን የተቀመጥነው። ሚሻክ ባቢች እንደመሳቅ ብሎ ለነገሩ ጃንጥላው ምንም ጥቅም የለውም፣ አደጋ ቢፈጠር ከዚች ውትፍ ቦታ መዝለል አትችሉም አለ። ባቢች አውሮፕላኗን ሪስ ያስብላት መላ ሰውነቷ መርገፍገፍ ጀመረ። እና ብዙም ሳይተቆይ ይቻውሮ ፕላን በመሬት ላይ እንደሰጎን መሮጥ ጀመረች። እንዲህ በከፍተኛ ፍጥነት በሜዳው ላይ ስትሮጥ ቆይታ ከፊት ለፊታችን ተገትረው ከቆሙት የባህር ዛፎች ጋር ተላተመች። ያልቋይኔ ሲጨፍን አፍንጫዋ ወደ ሰማይ አንስታ መንሳፈፍ ጀመረች። ወዲያው አዲስ አበባን አንድ ጊዜ ዞረን በቀጥታ ወደ ሰሜን መብረር ጀመርን። የሰላሌ ሜዳ የተዘረጋ ባህር ይመስላል። አልፎ አልፎ የምናያቸው ጎጆች በእጅ የሚጨበጡ ይመስላሉ። አሁን ባቢች ዝቅ ብሎ ስለሚበር መንደርተኞች ከጎጆቻቸው እየወጡ አንጋጠው አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባችውን የባቢችን ቆርቆሮ ይመለከታሉ። እንዲህ ዝቅ ብለን ስንበር ከጀርባዬ የሆነ ነገር ሲጎረብጠኝና ሲነካካኝ ተሰማኝ። ምናልባት የሆነ እንስሳ ሊሆን ይችላል ብዬ ዞር ብዬ ለማየት በመሞከርም ከብራየር ጋር ተጣብቄ ስለተቀመጥኩ አንገቴን እንኳን ማዞር ሳይሆንልኝ ቀረ። ያ የሚጎረብጠኝ፣ የሚነካካኝ፣ የሚኮረኩረኝ ነገር አሁንም ሕይወት እየዘራ ኩርኩራውም እየጠነከረ መጣ። ኩርኩራው አላስቀምጥ ቢለኝ እንደምንም ብዬ ከተጣበቅኩበት ትንሽ ወጣ ብዬ አንገቴን ሳዞር በጣም ደነገጥ። በዓይኔ የማየውን ነገር ማመን ሁሉ አቃተኝ። እንደ ዝንጀሮ ተቆማጥሮ ከነዚያ ሶስት ጢማም ሽማግሌ ሹሞች አንዱ ተጠቅሎ ተኝቷል። ገና ለመብረር ስናኮበኩብ ሁለት ጊዜ በቂታችን ዘጭ ያልንበት ምክንያት አሁን ገና ነው የገባኝ። ሽማግሌው ሹም በድል አድራጊነት ተቆማጥሮ በተኛበት ቦታ ሆኖ ይስቃል። አዎ እምቢ፣ አይሆንም፣ ከኛ ጋር አትበርም ብንለውም የኛን መደናገር ተጠቅሞ እኛ ሳናየው ከቃዋሽ ጋር ተደባልቆ ራሱን ለአደጋ አሳልፎ ሰጥቶ እነሆ አብሮን ወደ ደብረ ታቦር እየበረረ ነው። ሽማግሌው ሹም ፍጹም ደስተኛ ይመስላል። በፊቱ ላይ ምንም አይነት ፍርሃት አይታይበትም። ለምንስ ይፈራል? አውሮፕላን እንደዚህ ሽማግሌ ሹም አስተሳሰብ ልዩ በሰማይ ላይ የሚበር ሁለት ክንፍ ያለው አውቶሞቢል የፈረንጅ ስራ ነው። ፈረንጅ ደግሞ እንዳው ዝም ብሎ ወድቆ የሚሰባበር ነገር አይሰራም። እናም ይሄ ሽማግሌ ሹም እንወድቃለን፣ እንከሰከሳለን ብሎ ፈጽሞ አያስብም። ከእንዲህ አይነት እምነት ውጪ ኢትዮጵያውያን የአውሮፕላን አብራሪዎችን በዓለም ላይ ምርጥ፣ ደፋርና ቆራጥ አብራሪዎች የሚያደርጋቸው አንድ ሌላ ነገር አለ። ያም ነገር አውሮፓውያን የአውሮፕላን አብራሪዎች ለበረራ ከመነሳታቸው በፊት ጀምሮ በበረራም ላይ እያሉ ስለ አየር ጸባይ፣ ስለ ንፋሱና ስለ ሌላም በበረራቸው ላይ ሊገጥማቸው ስለሚችለው ነገር ሁሉ ይነገራቸዋል። ኢትዮጵያውያን አብራሪዎች ያለምንም የንፋስም ሆነ የአየር ጸባይ መረጃ በታላቅ ድፍረት በኢትዮጵያ አስፈሪ ተራራዎች መሃል እየተሽለኮለኩ ወደማያውቁት አገር ሁሉ ይበራሉ። እንዲህም ሆኖ እስካሁን ድረስ በኢትዮጵያ የአውሮፕላን አደጋ ደርሶ አያውቅም። የአውሮፕላን ማረፊያ ጣቢያ እስከ ቅርብ ጊዜ ድረስ በአዲስ አበባ አንድ ያነስ ያለች ዙሪያዋን በረጃጅም የባህር ዛፎች የተከበበች ሜዳ ነበረች። ሌላ ቦታ እንደ አክሮባቲስት ገበሬዎች ጨርቅ እያወዛወዙ በሚያሳዩአቸው ቦታዎች ሁሉ ነበር የሚያርፉት። በአንድ አጋጣሚ ስለ በረራና ስለሚያጓጉዝትም ጓዝ በተነሳ ወሬ አንድ አብራሪ በባለ ሁለቱ መቀመጫ አውሮፕላኑ ቀኝና ግራ ባሉት ሁለቱ ጠንካራ የአውሮፕላኑ ብረቶች ላይ ሁለት ሳጥኖች በብረት ገመድ አስሮ ሌሎች ሁለት ሰዎችን አሳፍሮ እንደሚበር እየማለና እየተገዘተ ነገረኝ። ላምነው አልቻልኩም ነበር። በኋላ ሁለት አይንማኝ መስክሮች ይዞ መጥቶ አሳመነኝ። እንዲህ በማያልቅ ትልቅ ባህር ላይ የምንንሳፈፍ እየመሰለኝ ስንበር በሐሳብ ከፈረንሳዊ አውሮፕላን አብራሪ እና ደራሲ ዮሴፍ ከሰል ጋር የተገናኘንበትን አጋጣሚ አስታወስኩ። አዎ ከዛሬ 5 ዓመት በፊት ነበር ደቡብ የመን ውስጥ የተገናኘነው። ዮሴፍ ከሰል ያኔ ገና ከኢትዮጵያ መመለሱ ነበር። የተሰበረጁን ከመታሰሩን በላይ ፊቱ አላዋቂ የላጠው ድንች ይመስል ተገባብጦ ነበርና ምን አደጋ እንደገጠመው ጠይቄው ታሪኩን አጫወተኝ። ከአዲስ አበባ ወደ ሐረር ለመሄድ በተነሱ ጊዜ የኢትዮጵያ መንግስት ሁለት አውሮፕላኖች ለሱና ለጓደኛቸው ሰጣቸው። አንደኛውን ፈረንሳዊው ጓደኛው ሲያበር፣ ሁለተኛውን ራሱ ዮሴፍ ካሳል ነበር ያበረ የነበረው። ዮሴፍ ገና ከአዲስ አበባ ከመነሳቱ በፊት ወደ ሐረር ስልክ ደውሎ አውሮፕላን ማረፊያ ቦታ ተዘጋጅቶለት እንደሆነ ጠይቆ ነበር። ስልኩን የተቀበለው ሰው ለአውሮፕላኑ ማረፊያ ሜዳ አንዲት ጠጠር እንኳ ሳያስቀር አስለቅሞ እንዳዘጋጀለት ነግሮ ስለነበር ያለምንም መጨነቅ አውሮፕላኑን ከጓደኛው ጋር አስነስተው ወደ ሐረር ይበራሉ። ዮሴፍ በርካታ የድንጋይ ቤቶችን ሲያይ ሐረር መድረሱን ይረዳና የሐረርን ከተማ እየዞረ አውሮፕላን ማረፊያውን መፈለግ ይጀምራል። በተደጋጋሚ ሐረርን እየዞረ ቢፈልግም አውሮፕላን ማረፊያ የሚመስል ነገር እንኳ ማግኘት አልተቻለውም ነበር። ጓደኛው ከሐረር ከተማ ወጣ ብሎ ሜዳ ነገር ሊፈልግ ሲበራ አየውና እሱም እንደ ጓደኛው ሜዳ ቢጤ ለመፈለግ አስቦ መስመሩን ሊለውጥ ሲል በድንገት ከከተማዋ ዳርቻ በስተሰሜን ጫፍ ላይ በርካታ ሰዎች አንዲት ትንሽ ሜዳ ከበው ያይና እነዚህ ሰዎች ወደ ተሰበሰቡበት ቦታ ዝቅ ብሎ ይበራል። በጣም ትንሽዬ 4 ማዕዘን ሜዳ ዙሪያዋን ችካል ቸክለውና በገመድ አስረው በጉጉት አውሮፕላኗን ማረፍ ሲጠባበቁ ሲያይ ምን አይነት ብልጥ ጭንቅላት ነች ይሄንን ያሰበችው ብሎ ይገረምና ሰፊ ሜዳ ፍለጋ ከፍ ብሎ መብረር ከጀመረ በኋላ እነዚያን ያቺን 10 ሜትር በ10 ሜትር የሆነች ትንሽዬ ሜዳ ከበው በጉጉት የሚጠብቁትን ሰዎች ላለማስቀየም በዚያች ሜዳ ላይ ለማረፍ ይወስንና ይመለሳል። አዎ ይችን ትንሽ ሜዳ አንዲት ጠጠር እንኳን ሳያስቀሩ ልቅም አርገው ለቅመው መሬቱን ተምተመው በደንብ አዘጋጅተውታል። አዎ ዮሴፍ በዚያች ትንሽዬ ሜዳ ላይ ሄዶ አረፈላቸው። በዚህ አደገኛ አስተራረፉ አውሮፕላኗ አንድ ጎማዋን መስዋዕትነት ስትከፍል፣ ዮሴፍ ከሰል ደግሞ አንድ እጁን ከመሰበሩና ፊቱ ከመጋጋጡ በስተቀር ከፍ አደጋ ሳይደርስበት አረፈ። ዮሴፍ ከሰል ገጠመኙን ካጫወተኝ በኋላ በመጨረሻ ሐረሪዎች ያቺን አውሮፕላን ማረፊያ በደንብ አርገው ነበር ያዘጋጇት፣ ግን ያቺ ሜዳ 50 እጥፍ መሆን ነበረባት ሲል አድናቆቱን ገልጾልኛል።